ተመልሰን ተገናኝተናል። የቅዳሜ ጫዋታ የእንግዳ ፕሮግራም ሁለተኛው ክፍል እንሆ።
አሻም እንደምን ሰነበታችሁ? ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። የዛሬውን እንግዳችንን ዶክተር እርቁ ይመረን እናስተዋውቃችሁ። ዶክተር እርቁ ይመር ተወልዶ ያደጉትም ሆነ የመጀመሪያና ሁለተኛ ደረጃ ትምህርታቸውን ያጠናቀቁት በወሎ ጠቅላይ ግዛት ነው። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሶሻል ወርክ ተመርቀው በኢትዮጵያ ቤተሰብ መምሪያ ለጥቂት ዓመታት ሰርተዋል። ወደ አሜሪካ የመጡት በአሜሪካ ተራድኦ ድርጅት አማካኝነት የነጻ ትምህርት ዕድል አግኝተው በ1975 ነው። ከፍተኛ ትምህርታቸውን በዩኒቨርሲቲ ኦፍ ቺካጎ የድህረ ምረቃ ትምህርት እንዲሁም በዩኒቨርሲቲ ኦፍ ዊስኮንሲን ፒኤችዲ አግኝተዋል። ዶክተር እርቁ ይመር በማህበረሰብ ማደራጀት ሥራ ኢትዮጵያ ሳሉ ጀምሮ ከፍተኛ ልምድ አላቸው። የረጅም ዓመት አስተዋጽኦ ማበርክተዋል። በአሜሪካ ኢትዮጵያን ኮሚኒቲ አሶሲዬሽን ኦፍ ቺካጎ ኤግዚኪዩቲቭ ዳይሬክተር ሆነው ለረጅም ጊዜ አገልግለዋል። በተጨማሪም ኢትዮጵያዊነት የተሰኘ ሲቪክ ማህበረሰብን ከመሰረቱት አንዱ ናቸው። ኢትዮጵያውያን በአሜሪካ ለኦራል ሂስትሪ ፕሮጀክት በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና ሸገር 102.1 ሬዲዮ ትብብር የተዘጋጀ ቃለ መጠይቅ ነው። ዛሬ ፌብሩዋሪ 15 2023 ነው። በቺካጎ ከተማ ለተካሄደው ቃለ መጠይቅ ዶክተር እርቁ ይመር አብረውኛሉ። እኔ ማዓዛ ብሩ ነኝ ከሸገር 102.1 ሬዲዮ ከኢትዮጵያ። እንግዲህ እርሶ ተመልሰው ሁለት ዓመት ነው ከሰሩ በኋላ ወደ ዩኒቨርሲቲ ይገባሉ። ማትሪክ ከፊት ውስጥ ነበር እንዴ?
ወስጄ ነበር
እንትን ውጤቱ
ያስገባኝ ነበር ኮሌጅ፣ ግን
ስራ ይሻላል
ስራ መስራት ፈለኩኝ።
ለምን ቤተሰቦቹ ጥሩ ኑሮ ነበራቸው?
በአካባቢው ደረጃ ነው የራሴ፣ ምክንያቱም የኔን ኒድ የሚያሟላ እንትን የላቸው። እህል እየላኩ ከብት እየሸጡ ነው ሜንቴን እና ሰፖርት ሲያደርጉኝ የነበሩት እና ትንሽ ሰርቼ ለመግባት ፈለኩኝ።
ማትሪክ እንደገና ወሰዱ ወይስ ያው በቂ ነበር?
ማሻሻያ አድርጌ ሁለት ነገሮች ወሰድኩኝ፣ ጂኦግራፊ እና ሂስትሪ ነው መሰለኝ። በሌላው ያው የድሮውን አደስኩትና ገባሁ።
የገቡት እንግዲህ ዩኒቨርሲቲ በ60ዎቹ መጀመሪያ ላይ ነው፣
58 ባበሻ በመስከረም ላይ
ዩኒቨርሲቲ ገቡ። የዛን ጊዜው የኃይለ ሥላሴ ዩኒቨርሲቲ እንግዲህ የተማሪ ንቅናቄ የሚለው ሀሳብ ተጀምሮበታል ወይስ እንደዚሁ የተቃውሞ እዚህ ዩኒቨርሲቲ ቀን የሚባለው ግጥም የሚሰማበት እነዚህ ነበሩ?
እኔ ዩኒቨርሲቲ በገባበት ጊዜ ግጥም የሚባለው ቀርቷል። ውዞ የሚባለው የተመሰረተበት ጊዜ ነው እና ፍሬሽማን አንድ ሶስተኛ ድምፅ ነበረ የሚሰጠው። ሰከንድ ይር ሲገባ ያው ሙሉ ድምፅ እና ውዞ ከዛ በፊት በካምፐስ የተከፈለ ነበረ። የቢዝነስ ኮሌጅ፣ የሳይንስ ኮሌጅ ምናምን እንደዚህ እየተባለ ሎር ስኩል እንደዚህ ነበረ ማህበሮቹ እና አጠቃላይ አዲስ አበባ ያሉት ካምፐሶች አንድ ጋር የመጡበት እና ብዙ ትግል የተደረገበት ጊዜ ነበረ እና ኡዞዋ በጥቂት ድምፅ አሸነፈ እንጂ ካምፐስ የሚሉት ብዙ ነበሩ። አክቹዋሊ ኡዞዋ ተመሰረተ። አይ ቲንክ ከዛ ጊዜ ጀምሮ ሞር አክቲቭ እየሆነ ሞር ፖለቲካል እየሆነ መጣ።
የመጀመሪያዎቹ እንግዲህ ተመራጮቹ
ኃይሉ መንገሻ የሚባል ነበረ። የመጀመሪያ የኡዞዋ ፕሬዚዳንት እሱ ነው፣
ኃይሉ መንገሻ።
ከዛ ቀጥሎ ነው እንግዲህ መኮንን ቢሻው። ከዛ ቀጥሎ ነው እንግዲህ ጥላሁን የመጣው።
እንግዲህ መኮንን ቢሻው እና የጥላሁን ግዛው ክርክር ይባላል። የምርጫ ካምፔን ጊዜ እሱን ያስታውሳሉ? እርሶ
አስታውሳለሁ። መኮንን ቢሻው እዛ እንዲገባ አንዱ ምክንያት እኔ ሳልሆን አልቀረም።
እውነት ይንገሩና።
እንግዲህ ስኩል ኦፍ ሶሻል ወርክ ትንሽ እና ኤጁኬሽን ዲፓርትሜንቶች ዝቅተኛ ስታተስ የነበራቸው ናቸው
በዩኒቨርሲቲ
ማህበረሰብ እና መኮንን ስኩል ኦፍ ሶሻል ወርክ ድሮ በዲፕሎማ ግራጁዌት አድርጎ እንግሊዝ ሀገር ሂዶ ከዛ ማስተርሱን አግኝቶ እንደገና ለዲግሪ ፕሮግራም ሲከፈት ሶስተኛ ዓመት ጆይን አደረገ። ሶስተኛ ዓመት ላይ ተገናኘን መኮንን ጋር። አንድ ክፍል ነበር የምንማረው።
እርሶ ያው ሶሻል ወርክ ነበር የሚማሩት? መርጫም አይደለም ሌላ ሰው ነው የሚመርጥልዎት?
ታራ አይደል? ቦረና ሂጄ ስቀያሚ ክረምት ነበር። ወንዞቹ ሞልተዋል። ሬጅስትሬሽን አለፈኝ ጊዜው። ቢዝነስ ኮሌጅ ነበር አለፈ ሪኳየርመንት እና ከሰራም ተሰናብቻለሁ። አወዘኔ ሊምቦ እና አንድ ጓደኛዬ ነገረኝ። ስኩል ኦፍ ሶሻል ወርክ የሚባል አዲስ የዲግሪ ፕሮግራም ተከፍቷል እና ባለህ ግሬድ ይቀበሉሃል አለኝ። እዛ መለከትኩኝ፣ ተቀበሉኝ እና ደ ፕላን ወዝ አንድ አመት እዛ ተምሬ ወደ ሎ ስኩል ለመሄድ ነበረ። ግን ወደድኩት
ሶሻል ወርክ
ትምህርቱን ወደድኩት። እዛ አብረን ከነበርነው አምስት የሚሆኑ አንዱ ታምሮ ይባላል አሁን የጠቅላይ ፍርድ ቤት ዳኛ ሆኖ ነበረ። ታምሮ
ወንድማገኝ
አንድ ክፍል ነበር።
በኋላ ነው ሎ ስኩል ሄደው?
አዎ፣ ከሶሻል ወርክ ነው ወደ ሎ ስኩል ሄደው እና እኔ እዛው ቀረሁ። በፍላጎቴ ወደድኩት። ፊልድ ወርክ የሚባል በሳምንት ሁለት ቀን ፕሮግራም አለ። የመጀመሪያው ዓመት ፊልድ ወርክ የለም። ሁለተኛ ዓመትና ሶስተኛ ዓመት አራተኛ ዓመት ፊልድ ወርክ ሪኳየርመንት ነው። ፊልድ ወርኩ የተለያዩ ቦታዎች አሳይንድ እንሆናለን። ትምህርት ቤቶች፣ ሆስፒታሎች፣ ኮሚኒቲ ሴንተርስ እንደዚህ የመሳሰሉት ቦታ እና ዲፈረንት ኤክስፔሪየንስ ለማግኘት እና ሚኒልክ ሆስፒታልን ሰርቻለሁ። አለጥሻቸው አባጆቢር የሚባል ትምህርት ቤት
እናቶችና ህጻናት
ከአንደኛ እስከ ስምንተኛ ነበረ መሰለኝ። በለጥሻቸው ወደዚህ ወደ አስመራ መንገድ አካባቢ
ልክ ነው
በለጥሻቸው ይባል።
እንግዲህ በለጥሻቸው አባጆቢር ክሊኒክ ነው።
ክሊኒክ ሌላ ትምህርት ቤት ነበር በለጥሻቸው መሰለኝ። እንግዲህ ረስቸው ካልሆነ መስጠቀል ሚኒልክ ሆስፒታልም ሰርቻለሁ። አዋሪ ኮሚኒቲ ሴንተርም ሰርቻለሁ። እንደዚሁ እያለ በመሀል ኦፍኮርስ የተማሪ ረብሻ ይመጣል፣
ይቋረጣል።
ሁለተኛ ሴሜስተር ላይ ይቋረጣል።
እንደገና
ደግሞ
ይጀመራል።
እንደዚህ እያለ እየተቆራረጠ
ቅድም ለመኮንን ቢሻው መመረጥ አስተዋጽኦ አለኝ ብለው ነበር፣ እሱን ይነግሩኛል። ሁለተኛው ደግሞ ጥያቄ ለምን ወደዱት ይህንን ትምህርት? ምናልባት ፊልድ ወርክ ሲወጡ የማህበረሰብ አገልግሎቱን እያዩ ነው የበለጠ የወደዱት ወይ ብዬ ለመጠየቅ ፈልጌ ነው።
እዛ ፊልድ ወርክ ከመሄድ በፊት ነው የወደድኩት። አይ ቲንክ ኤሊዛቤጥያን ፑርሎ የሚል የእንግሊዝ ሀገር ትምህርት ነበረ እና ድሆችን እንዴት እንደሚረዳ ምናምን የመሳሰሉት አሁን ኦልሞስት ረስቸዋለሁ እና ኢምፕሬስ አደረገኝ። እና ደግሞ አስተማሪዎችም ልዩ ልዩ ቦታዎች ይወስዱን ነበር። ለምሳሌ ሻየር ሆም ነው ቺሻየር ሆም ባሊደን ዋት ዩ ቲንክ እዛ ያሉትን አካል ጉዳተኞች አይተን ኦፒኒየን እንጽፋለን እንላለን። በየሆስፒታሉ ይወስዱናል። ኦሪንቴሽን ትራቭልም ወደ ውጭ መልካቁን ጥሪ እንደዛ ሁሉ እና ወደድኩት። ብቻ በአጠቃላይ የህብረተሰብ እንትን ሶሲዮሎጂ፣ ሂስትሪ እንደዚህ የመሳሰሉት ኮርሶች የራሱ የሶሻል ወርክ ኮሚኒቲ ኦርጋናይዚንግ ምናምን የሚል ነገር ስላለው ወደድኩት እና ሎ ስኩል ለመሄድ አልፈለኩም። እና ሹር ኢነፍ ደግሞ ፊልድ ወርኩ ጥሩ ኤክስፔሪየንስ ነበረ። ኮንትሪቢዩትም ለማድረግ ችያለሁ ብዬ አስባለሁ።
የመኮንን ቢሻው
አክቲቭ ከሆኑት ተማሪዎች መካከል ሞቷል መስፍን ሀብቱ የሚባል ነበረ። እሱ ጋር በሩቁ እንተዋወቃለን። እሱ አርት ነው፣ ፖለቲካል ሳይንስ የነበረ ልጅ ነው እና ስኩል ኦፍ ሶሻል ወርክ መኮንን ጋር አብረን ሻይ ምናምን ስንል ያዩናል እና ይህ መስፍን ላነጋግር እፈልጋለሁ አለኝ። እና ጥላሁን ለውዛ ፕሬዚዳንት የሚሆንን ሰው እንፈልጋለን እና ይህ መኮንን እንግሊዝ ሀገር በነበረ ጊዜ ተማሪ ንቅናቄ ውስጥ ነበር አሉ። እና የዛ ጊዜ የነበረው ሲስተም መጀመሪያ ዩ ሀቭ ቱ ቢ ኤሌክትድ ከዲፓርትመንትሽ ኮንግረስማን
መመረጥ
ያስፈልጋል። ከዛ በኋላ ነው እንትን እና ነገረኝና ስነግረው ነው ያለ አልችልም አለ። እና ሌላ ጓደኛው ነበረ ለእሱ ነገርኩት። እሱ እንዴ ይህንን ኦፖርቹኒቲ ማለም አለና በጣም እንትን አለማየሁ ፈረደ ይባላል ጓደኛው ነበረ እና ኮንቪንስ አደረገ እና እሺ ብሏል አልኳቸው። እንግዲህ ቢሃይንድ ዘ ሲን ሆነው እንትን
እንደራጁት
ናቸው እና ለኮሚረስ ሮጣ ስኩል ኦፍ ሶሻል ወርክ ተመረጠ እና ገባ። ካምፔን ለማድረግ ሲጀምር ሐሳባቸው ለወጡ ኖ ተባለና ጥላሁንን ሰፖርት ማድረግ ጀመሩ። ጥላሁን ትንሽ አነጋገሩ ምናምን አፒሊንግ አይደለም ምናምን የሚል ነበር መጀመሪያ። አሁን ግን መኮንንን አላመኑት። ብዙ ነገር ማስወራት ጀመሩ። ሲአይኤ ነው ምናምን ምናምን የዛን ጊዜ ደግሞ ሲአይኤ
ነው ሁሉ ሰው
እና እንግዲህ ድሮ የሚቀርቡኝ የነበሩት መራቅ ጀመሩ። እንግዲህ ካምፔን ማድረግ ጀመር እንድመረጥ። እኔ ኢሌክሽን ኮሚቴ ከዲፓርትመንት የተመረጨ ነበረ። ቆጠራ ምናምን ሁሉ ነበር። በጥቂት በዋን ተርድ ድምፅ ነው መኮንን ያሸነፈው ጥላሁንን።
ይገርማል።
የፍሬሽማን ድምፅ ነው የመረጡት። አንደኛ ሴቶች፣ ሁለተኛ ኤጁኬሽን ተማሪዎች። በብዛት ደግሞ ያሉት ኤጁኬሽን ተማሪዎች ነው። አስተማሪዎች ናቸው። ከአስተማሪነት መጥተው
ትንሽ ምስለት አለ
አለ ይህንን ሌሎቹ ወጣቶቹ የሚሰብኩትን እንትን የማይቀበሉ አይነቶች ናቸው አንዳንዶቹ። እና ተለቅ ተለቅ ያሉት ኤጁኬሽን እንደዚህ መሳሰሉት መረጡት። ኤኒዌይ ተመረጠ። ተመርጦም ብዙም አልሰራም። ረብሻ ተነሳ። የትኛው እንደሆነ አላውቅም። ፋሽን ሾው ይሁን አንድ ነገር ብቻ
ልክ ነው። ሴቶች ያዘጋጁት የፋሽን ሾው ነበር ፈንድሬዚንግ ነገሩ።
እና በዛ ምክንያት ሐኪም ቤት ገባ ተባለና እንትን ተደብድቦ ማለት ነው። ኦል ኢን ሳደን
ማን ነው የደበደበው?
ፖሊስ
ነው።
ሳንገናኝ ምናምን ሳንል ወደ አሜሪካ ሀገር ስኮላርሽፕ አግኝቶ መጣ ተባለ። እኛም ትምህርት ቤት ተዘግቶ ሶስተኛ ዓመት ተማሪ ነበርኩኝ። እዛን ጊዜ ሰርቪስ መውጫችን ነበረ። ካምፔን አድርገን የዛን ጊዜ ፕሬዚዳንቱ ዶክተር አክሊሉ ሀብቴ ነበሩ። ስንት ቀን ነጎሽየት አድርገን ኢንታይም ለመጨረስ ክራሽ ኮርስ ወስደን ምናምን እዛ ተስማምተን ሰርቪስ ሄድ። ስንመለስ ኦፍኮርስ ክረምቱን ዳብል ኮርስ ምናምን እያደረግን ያው በጊዜያችን ጨረስ።
የት ሄዱ ሰርቪስ?
አክሱም።
አክሱም ትምህርት ቤት አስተማሪ ሆነ?
ኖ ሆስፒታል ውስጥ ሶሻል ወርከር ነው የሰራው። አክሱም ቅድስት ማርያም ሆስፒታል የኃይለ ስላሴ ፈርስት ፋውንዴሽን የተቋቋመው እና እዛ ውስጥ ዋን ፈርድ ኦፍ ዘ ቤድ ለድሆች አሳይ እንደሆነ ነው። እና እኔ ስክሪን እያደረግኩ የምንትን እና ኦቨር ሄድኩኝ። ምክንያት ሁሉ ዳ ነው አቡጀድ ለብሰው ምናምን ነው የሚመጡት። እና አስተዳዳሪው ጋር አልተስማማን።
በጀቱን ጨረሱት።
አለቀ። እና ተጣላን። ደግሞ ያ ብቻ ሳይሆን ሰራተኞችን እንዴት እንደሚያቆሳቁላቸው በጣም እንትን አቢዩሲቭ ነው ስነበር ሰውየው። በዛም አልተስማማንም። እንዳልገባ አስከለከለኝ። ረብሻ ምናምን ተነሳ። የሃይስኩል ተማሪዎችም ጆይን አረጉ። በኋላ አቶ አበበም መጣ።
አቶ አበበ የቀዳማዊ ኃይለ ስላሴ
መጀመሪያ ሸምሱ አቶ ሸምሱ የሚባሉ ነበሩ። እሳቸውም መጡ። ነገሩ እስካሌት ሆነ። ፕሪንሱም ፕሪንስ ናቸው። የትግራይ ገዢ ሁሉ ራስ መንገሻ ያ እሳቸውም መጡ። መኪናቸውን ተማሪዎቹ ደበደቡ።
አመፃ ስንስተዋለ እርሱ
ተያያዘ ብቻ እና ተው መረመሩ ምናሉ። ሰውየው ጥፋተኛ ሆኖ ተገኘ። ኤኒዌይ እሱንም አዛወሩት። እኔንም አስነሱኝ እና አዲስ አበባ ጠሩኝ፣ አስጠሩኝ።
አክሱም ብዙ አልቆዩ?
አንድ አመት ቆየ። ዘጠኝ ወር ቆየ።
ጨርሰዋል? ሰርቪስ
ጨርሼ ነው የመጣሁት።
የዛን ጊዜው አክሱም
የዛ ጊዜ አክሱም ትንሽ ከተማ ነበረች። አንድ ትልቅ ሆቴል አለ፣ ቱሪስት ሆቴል የሚባል አክሱም የነበረኝ እንትን እንደው ክርስቲያን ለሊት ለሊት የአዶ ከብሬ ሲዘፈን ነው የሚያድረው።
እውነት
ሞት። እኔ በጣም ሰርፕራይዝ ያደረገኝ እሱ ነው። አክሱም በጣም በብዛት አምልኮ ጾምም ሰው እስከዚህ ድረስ አይጾም። ግን አንድ ታሪክ ሰራተኛ የሰርቪስ ተማሪዎች አንድ ቦታ ነበር የምንኖረው። አምስት ነበር አክሱም የተመደብ ነው። አራቱ ትምህርት ቤት ነው የሚሰሩት፣ እኔ ሆስፒታል ነው የሚሰራ። ግን የምንኖረው አንድ ቤት ነው እና ሰራተኛ ቀጥረን እንዴት ነው ማኔጅ የምናደርገው? በየወሩ አንዱ ማናጀር ይሆናል። የተወሰነ ገንዘብ እናዋጣለን፣ ለሱ እንሰጣለን። እሱ የሚገዛውን ምናምን ሰራተኛው እየሰጠ ያስተዳድራል። እና ተስፋ ልደት የሚባል ነበረ፣ ኤርትራዊ ነው። የእሱ ተራ ነበረ። ጾም ነው፣ ፋሲካ ጾም። ረጅም ነው፣ ሽሮ ሰለቸን ምናምን ተባባል እና ምን ይሻላል ሲባል ሄድና ከስላም ዱካንዳ ገዝተህ ለምን አንበላም የሚል ሀሳብ መጣ። ሄደና ገዛና ኢንቺስትሪ ብሎ ሰጣት። እኔ እንደ አጋጣሚ እዛ ማር ቤቱ አካባቢ ነበርኩ። ኩታዋን አንድ ወንበር ላይ አስቀምጠን ሀሳስ ብላ ኩታዋን አንስታ ሄደች።
ማን ይቀጠራል ከዛ በኋላ ቤታችሁ?
ከዛ በኋላ ተቀጠሩ። ወይ እኛም ትምህርት ተማርን።
ከባድ ነው፣
ከባድ ነው፣ ከባድ ነው።
እንግዲህ ራሳችንን እናብሰል የሚባል ነገር ተመልሶ ዩኒቨርሲቲ ይመለሳሉ። ዩኒቨርሲቲ የመጨረሻውን ዓመት በሰላም አጠናቀቃችሁ ወይስ?
ረብሻ ተነሳ፣ ግን ገንዘብ ሸተታችሁ ተብሎ አራተኛ ዓመት የነበር ነው ጆይን አላረግ ነው የመውጣት ምናምን ዋጋ የሚለውም ተባለና
ዊድሮ እያደረጉ መመለስ
ዛችኖት ጉድ ተባለና እንደውም ሌላ ወደ ፓርቲ ምስረታ ምናምን መሄድ ነው እንጂ የወጡ መግባት ምናምን ዋጋ የለውም ተባለ።
አቋሙ ያ ነበር። እንግዲህ
ያ
ይሄ እንግዲህ ለፓርቲዎቹ መጠንሰስ መጀመሪያው ማለት ነው።
አዎ፣ ከዛም በፊት ሊሆን ይችላል። ግን ያ
እንደው ዝም ብዬ ብዙዎቹ የፖለቲካ ውስጥ የሚሳተፉ የነበሩት ከሰሜን የሚመጡ ናቸው ይባላል እና እውነት ነው እሱ?
አዎ፣ አፓረንትሊ እውነት ነው።
የሚመሩት ነው እንግዲህ
የሚመሩትም በማስ ፓርቲሲፔሽንም ሬሾው ከዛ ከፍ ያለ ነው።
እንግዲህ ምናልባት ከዚህ ነፃ ከመውጣት ጋር ሀሳብ ጋር አንድ ላይ ተያይዞ መሆን አለበት። ከዩኒቨርሲቲ ግራጁዌት ካደረጉ በኋላ ቤተሰብ መምሪያ ይቀጠራሉ። ፈልገው ነው እዛ የተቀጠሩት ወይስ ምደባ ነው?
መቀጠሪያ በፊት ሳምር ጆብ እዛ ጀምሬ ነበረ እና በዛው ፈለግኩኝ፣ ተቀጠርኩ።
ቤተሰብ መምሪያ እንግዲህ በዛን ጊዜ ሰዎች ስለ ፋሚሊ ፕላኒንግ፣ ስለ ወሊድ ቁጥጥር እንዲህ በግልጽ የማያወሩበት ጊዜ ነው አይደለ? ስለዛ ዘመን እንዲነግሩ ይፈልጌ ነው። ብዙ ሰዎች ንጉሱ ራሱ በዛን ዘመን ያንን መፍቀዳቸው ብለው ይላሉ። አብዛኛውን ፈንድ ኬት ነበር የሚመጣው? እዛ የነበሩት ሰዎች እነማን ነበሩ? ስራችሁንስ እንዴት ነበር የምትሰሩት? በሚስጥር ነው ነው ወይስ እንደ በአደባባይ ይቻል ነበር ማስተማር?
ዴሊቨሪውን ባላለኝ ካለች አንድ ሴት ባልዩ መጥቶ መፈረም አለበት። ግን ዋታፕ እንዲዝ የመንደር ሰው ዝም ብለው ባሌ ነው እያሉ ያመጣሉ። ዘሮዝ ነው ወይ ነው ቼክ ማድረግ አይቻልም። አንዳንድ ጊዜ ይታለፋል፣ እያወቅንም ቢሆን እናልፈዋለን። ግን ለፎርማሊቲው ያክል ፈርማለች። ኦፕንሊ ፋሚሊ ፕላኒንግ በርዝ ኮንትሮል አንለውም። አስ ፓርት ኦፍ ማዘር ኤንድ ቻይልድ ኬር በሚለው ተጨማሪ ሰርቪስም ይሰጣል። ኢትስ ኖት ኦንሊ ፋሚሊ ፕላኒንግ ሰርቪስ። በእርግዝና ጊዜ የሚደረግ ጥንቃቄ ኤጁኬሽን ይሰጣል። ስለ ልጆችም አያያዝ እና አጠባበቅ፣ በህፃንነት ጊዜ ምን መደረግ እንዳለበት፣ ይህን ሁሉ እናስተምራለን፣ እንሰጣለን። እና አስ ፓርት ኦፍ ዛት ከቨር ሆኖ እንሰጣለን። ዋን ኦፍ ዘ ሞስት ኢንተረስቲንግ ገጠመኞች እዛ የተማሪዎች ዘመቻ ነበር አይደል? ደርግ ያወጣው
እድገት
በህብረት። እዛ ልጆች ብዙ ልጆች እያረገዙ ይመጣሉ እና አቦርሽን ምናምን አድርጉ ብለው የሚጠይቋሉ። እኔ እንደ ሶሻል ወርከር በምሰራበት ጊዜ አንዲት ልጅ መጣች። እስካሁን ድረስ የማረሰው ተሳዘነ ነች እና እርግዛለች እና ማስወረጃ እባክህ ስጡን አለች። ይህንን አንችልም ምናምን ስላት ቢሮ የነር ውስጥ ነበረ ጮች ስታለቅስ፣ ሌሎቹ ነርሶቹ ምናምኖቹ ዶክተሮቹ ምንድነው ብለው መጡ። ነገርኳቸው። አይቻልም አይቻልም፣ አይዞሽ አለች እና አንድ ነርስ ኮንፈርት አደረገቻት። ግን ልጅቷ አባቴን እንደት ላይ ሆኖ ምናምን መሞቴ ነው ምናምን ብላ እንፍፍር ብላ መሬቱ ላይ ወድቃ ነው እንትን ያለችው። እና ማይ ፊሊንግ ኢዝ አይ ዶንት ኖው ያቺ ነርስ አሬንጅ አድርጋላት
ይሆናል
ብዬ ገምታለሁ። እንደዚህ መጡ ነበር
እንግዲህ በተለይ ለሴቶች እንግዲህ ትልቅ እድል ይሰጣል አይደለ? ፓወር ይሰጣል።
አዎ አዎ
አዎ። ምን ያክል መውለድ እንዳለባቸው መቼ መውለድ እንዳለባቸው
ኤግዛክትሊ
አንድ ትልቅ ነጻነት ይሰጣል። ብቻ ትልቅ
ነው።
እና ይሄ ነው እንግዲህ አይደለ? ቅራኔው ይሄ ነው።
አዎ
ወንዶች ይሄን አይፈልጉ። የኮንትሮል እንትን ነው እንግዲህ ቁጥጥር ዘዴም ጭምር ነው።
በሱም ሳይሆን አንዳንዱ ወንድ ሪሊጂየስ እንትን አለው። የህይወት ማጥፋት አይነት ነገር ነው የሚልም እንትን አመለካከት አለ። እና አለመስማማትም አለ። ሴቶቹ ሲፈልጉ ወንድየው አለመፈለግ አለ።
ግን እንደው እዛ በሰራሁበት ጊዜ ብዙ ዓመት አልሰሩም።
አራት ዓመት
በሰሩበት ጊዜ ደስተኛ ነበሩ በሰሩት ስራ ማለት ነው። አንደኛ አዲስ አበባ ውስጥ ብቻ ነበረ። በሌሎች ጠቅላይ ግዛት በዛን ጊዜው አጠራር ተዳርሷል ብለው ያስባሉ። እንኳን ያኔ አሁንም አልተዳረሰ ለነገሩ።
ብዙዎቹ አልተዳረሰም፣ ግን አዲስ አበባ ብቻ ነበረ። ክሊኒክ እኛ ኦፕሬት የምናደርጋቸው አሰላ ነበሩ፣ ጅማ ነበረ፣ ጎንደር ነበረ፣ አስመራ ነበረ። ኦፍ ኦል ዘ ፕሌስስ ማን ነው ብቻ ነበረ ደሴ ነበረ እና ብዙ ቦታ ግን ጨርጨር ምናምን ሁሉ ድረስ ሄደን ነበረ። ሰፕላይ እናረግ ነበረ። ሰፕላይ የምናረገው ሄልዝ ኦፊሰር ባለበት አጠቃቀሙን ምናምን እንትን ማድረግ የሚችል ደግሞ ክሊኒክም ያለበት እና ሌሎችን ተጨማሪ ሰርቪሶች ለልጆች የሚሰጥ ነገር ነበረ እና ፋይናንሱ የሚመጣው ከኢንተርናሽናል IPPF የሚባል ድርጅት ነበረ። ኢንተርናሽናል ፕላንድ ፓረንትሁድ ፌዴሬሽን የሚባል እንግሊዝ ሀገር ነው ሄድኳርተሩ። ሪጂናል ኦፊሱ ናይሮቢ ነበር እና ገንዘብ እና ሰፕላይስ ምንም ፕሌንቲ ነበር፣ ምንም ችግር አልነበረም።
እንግዲህ በጊዜው የነበሩት በዚህ በአዲስ አበባ መምሪያ አካባቢ የነበሩ ሰዎችንም ብናነሳቸው ጥሩ ነው። የመጀመሪያዋ የሴት ሐኪም የሚባሉት ዶክተር ዊዳድ ኪዳነ ማርያም ነበሩ። እሳቸውን ያውቋቸዋል
ያውቃቸዋል።
ሌላው ደግሞ አቶ ሽመልስ አዱኛ ናቸው። ስቲ ይንገሩ ስለነሱ።
አቶ ሽመልስ የቦርድ ፕሬዚዳንት ነበረ። ዶክተር ዊዳድ ምክትል ፕሬዚዳንት ናቸው። ቦርዱ ኮምፖዝድ የሆነው ከተለያዩ ቦታዎች ከዩኒቨርሲቲ፣ ከህዝባዊ ኑሮ እድገት ሚኒስትሪ፣ ከጤና ጥበቃ ሚኒስቴር እንደዚህ ከአንዳንድ ኢንስቲትዩሽኖች ተቋሞች ሪፕሬዘንታቲቭ ናቸው ቦርዱን የመሰረቱት እና በጣም የታወቁና ኤክስፔሪንስ የሆኑ ሰዎች ናቸው። አሁን ለምሳሌ ዶክተር ውዳድ ዲፖ ፕሮቬራ የሚባል የኮንትራሴፕቲቭ ነበር፣ መርፌ ነው። በየቀኑ ኪኒን መዋጥ አያስፈልግም። አንድ ወር ይሁን ለሁለት ወር እንደዚህ ይወጋል እና ፕሪቬንሽን አለው። የአሜሪካ ሜዲካል አሶሲዬሽን ባን አደረገው እና ስቶክ ውስጥ የነበረውን ዶክተር ውዳድ ሐኪም ስለነበሩ ባን አድርጎታል እና ዊ ዶንት ዩዝ ዚስ በሚል ወደ ናይሮቢ ሺፍት ሆኗል እንዳለ ሰፕላዩ ባን የተደረገ መድኃኒት እያወቅ አንሰጥም በሚል እና በጣም ኤክስፔሪንስ
ትልቅ ውሳኔ ነው
እና ሌሎች ሌሎችን ኪኒን መስጠት ምናምን ብቻ ሳይሆን የተለያዩ መንገዶች አሉ። ሉፕ ምናምን የሚባል ነገር ነበረ። ደግሞ በካሌንደር ፕሪቬንሽን እሱን ሁሉ እናስተምር ነበረ።
ትልቅ ስራ ነው።
ወደው ነበር፣ ስራ ጥሩ ነበር።
ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። የኢትዮጵያውያን በአሜሪካ ልዩ ዝግጅት እንግዳችን ዶክተር እርቁ ይመር በኢትዮጵያውያን የቺካጎ ማህበር መስራች ናቸው።
እንግዲህ ትንሽ አመት እንደሰሩ ስኮላርሺፕ ያገኛሉ ወደ አሜሪካ ለመምጣት። ወደ አሜሪካ እንምጣ እንግዲህ ዶክተር፣ የዩኤስኤድ ስኮላርሺፕ አግኝተው ነው ወደ አሜሪካ የሚመጡት። ግን ከዛ በፊት ነው ይሄ ሎንድ ፖፕሌሽን ግሮት ኢትዮጵያ የሚለውን ወረቀት የጻፉት። እዛ ኢትዮጵያ እያሉ ነው ወይስ?
ኢትዮጵያ እያሉ ነው።
እንግዲህ ከስራው ሌላ ተጨማሪ የሪሰርች ፔፐሮችም ሰርተዋል። የሰሯቸውን እንድናነሳቸው ብዬ ነው። ይሄ ሎንድ ፖፕሌሽን ግሮት ኢትዮጵያ የሚለው ከዶክተር ዳንኤል ጋራ የሰራችሁት ነው። በምን ተነሳችሁ ይህን ለመጻፍ ብዬ ነው።
ሎ ስኩል አስተማሪ ነበረ ዳንኤል እና ከታፍት ዩኒቨርሲቲ ጋር ሳም ፈንዲንግ አገኘና ሎ ኤንድ ፖፑሌሽን ስተዲስ የሚል የተወሰነ ገንዘብ ፈንድ አገኘና እኔ እዛ ፋሚሊ ፕላኒንግ ምናምን ፋሚሊ ጋይዳንስ ውስጥ ስለምንሰራ ስለ ፖፑሌሽን ትንሽ ኢንፎርሜሽን ነበረኝና አብረን እንስራ፣ እኔ ሌጋል አስፔክቱን መለከታለሁ አንተ ደግሞ ሌላውን ተመልከታለኝና ጆይንትሊ ሰራ ነው አስራከብን ኦፍ ኮርስ አይ ጎት ሰም ማኒ ከደሞ ተጨማሪ ዳንኤል ነው እንትን ያለው
እንግዲህ ምንድነው ይሄን እንዳልሰው አይፈልኩት የቀድሞ ኢትዮጵያ ጠቅላይ ሚኒስትር አቶ መለስ ፓርላማ ውስጥ አንድ ስለ ህዝብ ጉዳይ ጥያቄ ይጠየቃሉና ሲወለድ እግርና እጅ ይዞ ነው ሆዱን ብቻ ይዞ አይደለም የሚል መልስ ሰጡ። ማለት እንግዲህ ይሄ ትልቅ የፖሊሲ ጥያቄ ይመስለኛል። እርሶ በነበሩበት ጊዜ ኢትዮጵያ ህዝብ 20 ሚሊዮን ነበር ይመስለኛል።
እኔ ወደስ መጣ 27 ሚሊዮን
ነበር። 27 ሚሊዮን ነበር። እንግዲህ በዚህ ባለፉት 40 ምናምን አመት ውስጥ ወደ 100 ምናምን 20 ሚሊዮን ደረሰ ይባላል። እና የህዝብ እድገት ቁጥር መብዛት ጥሩም መጥፎም ጎን ይኖረዋል አይደለ? አንድ ሀገር ህዝቧን መመገብ ካልቻለች፣ ስራ መስጠት ካልቻለች በአንድ በኩል ችግር ነው። በሌላ በኩል ደግሞ የቁጥሩ መብዛት ለእድገት ማስተዋጽኦ ያደርጋል የሚለው ሀሳብ እና ይችን ጥያቄ አድርገው ሀሳብ እንዲሰጡ ፈልጌ ነው ዶክተር።
የፖፑሌሽን እድገት ዲሞግራፊክ ትራንዚሽን የሚባል ኮንሰፕት አለ። ሚን ኤርሊየር ታይምስ ብዙ ይወለዳል፣ ብዙ ይሞታል። ህዝቡ አያድግም፣ ፖፑሌሽኑ አያድግም። invention of medical services ብዙ ይወለዳል ብዙ አይሞትም እና economic development ምናምን እንትን ሲል የዛን ጊዜ population ያድጋል። medicine has a very important role to play አሁን ዩሮፒያኖቹ ለመቶ ዓመት ያክል አድግም እንደነበረ ነበር ግን the industrial revolution with the medicine ምናምን እንትን ሲል population አደገ። አሁን የደረሱበት ደረጃ ብዙ አይወለድም ብዙ አይሞትም
decline
እና እያንዳንዱ ቤተሰብ ሁለት ልጅ ቢወልድ zero population growth ነው የሚሆነው። ምክንያቱም they just replaced themselves እንጂ ተጨማሪ አልወለዱም። እና እንግዲህ እኛ ሀገር economic development ሳይመጣ የmedical እንትኑ ቤኔፊት ወባን መቆጣጠር እንደዚህ መሳሰሉ ነገሮች ስላሉ ኮሙኒኬብል የሆኑ ዲዚዞች ባጭሩ በመጠኑ ቢሆን ስለተቀጩ ብዙ ይወለዳል ብዙ አይሞትም። እና ከኢኮኖሚክ ዴቨሎፕመንት ጋር የመጣ አይደለም ግን የሜዲሲኑ ኢፌክት ብቻ ነው። እና አይ ቲንክ ዴቨሎፕመንት ሲኖር በ12 በ13 ዓመት ልጆች አይዳሩም፣ ተማሪ ቤት ይገባሉ። 25 ዓመት እስከሚሆናቸው አያገቡም። አሁን እንግዲህ እዛ ደረጃ እስከሚደረስ ድረስ
ቁጥራችን መብዛቱ አይቀርም። እንደውም አንዳንድ ጥሩ ነገሮች አሉ። የጋብቻ የሴቶች እድሜ የጋብቻ እድሜ በህገ መንግስት የተወሰነ ነው። አሁን ቁጥጥሩም ትንሽ ጠበቅ እያለ ይሄዳል። ወደ ገጠር ድረስ እንግዲህ መረጃው የሚደርስበት ቦታ ላይ፣ ኮሚኒኬሽን የሚኖርበት ቦታ ላይ እና ህግ ደግሞ የሚያስፈጽሙት ሰዎች ጠንካራ የሆኑበት ቦታ ላይ ጥንቃቄ ይኖራል እና አለእድሜ ጋብቻ ከቀረ እርሱ ያሉት ትምህርትም ይመጣል። እነዚህ ነገሮች እንግዲህ ለውጥ ሊያመጡ ይችላሉ
ይችላሉ።
ሆፕፉሊ
የዛሬ እንግዳችን የዶክተር እርቁ ይመር ጨዋታ የመጀመሪያው ሳምንት ይሄን መሳይ ነበር። የዶክተር እርቁ ይመር ጨዋታ በዚህ አላበቃም። ሳምንት ስንገናኝ
የሚሰማው ወሬ በጣም ያደገኛም ስለነበረ በዛን ጊዜ መሄድ የሳትራት መሆን ነው እና እዚህ ለመቆየት ፈለግኩኝ። አንፎርቹኔትሊ ኢሚግሬሽን ሰዓቱ እንዳለፈ ሲያውቅ የዛን ጊዜ በጣም አስቸጋሪዎች ነበሩ። ሜቢ አሁንም እንደዛው ሊሆን ይችላል። ቤታችን መጥተው ቆረቆሩ እና ትፈለጋላችሁ ተብለን ኢሚግሬሽን ኦፊሰር ኦቨርስቴ ያደርጋችኋል ኢሌጋሊ እና ወደ ኢሚግሬሽን ጀጅ እንወስዳችኋለን አሉ። ፊንገርፕሪንት ምናምን አደረጉና ወደ ኢሚግሬሽን ጀጅ ወሰዱን። እንደ አጋጣሚ ኢሚግሬሽን ጀጁ ስለ ኢትዮጵያ በጣም ያውቅ ነበረ፣ ከታተል ነበረ መሰለኝ። በጣም ያሳዝናል ትራቨልድ ካንትሪ ምናምን ምናምን ብሎ አይል ግራንት ዋሳይለን አለኝ። ባለቤቴም ነበረች በአንድ ቃል ኖ ነውር ነው። እና እኔ የገረመኝ በአንድ ቃል ሁለታችን በአንድ ቃል ነው ያለ።
ይህንንና ሌሎች ጨዋታዎችን ይዘን እንቀርባለን። ለዛሬው ለመሰናበቻ ይህን ሙዚቃ መርጠንላችኋል።